isin keessummeessaa turani namoo daandiitii qophii boorutii walitti deebina nagaa.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ካሁን ቀደም ባለም አቀፍ ደረጃ በቫይረስ አማካኝነት ወረርሽኝ መልክ ተከሰቱ በታሪክ ከሚታወቁ በሽታዎች እስካሁን ከአንዱ በስተቀር ጨርሶ ከምድር የጠፋ ያለመኖሩን ሰምተው ያውቁ ይሆን?
ያን ዛሬ ከምድር የጠፋ በሽታ ምንነት እያሰላሰላችሁ ጠብቁን።
ለአሁኑ ግን ብዙ እያስደገደገን ያለውን የዘመናችንን ዓለም አቀፍ ወረርሽኝ ወደሚመለከተው ፊታችንን መለስ ስናደርግ የኮቪድ-19ንና የሰው ልጆችን መጪ ዕጣ የሚመረምር ውይይት ይዘናል።
አሁን የምንኖረው አንድ አፍታ አይደለም፣ በፓንደሚክ ኤራ ነው የምንኖረው፣ በዛ ዘመን ውስጥ ነው የምንኖረው። እንደዛም ከሆነ ቫይረሶቹ ራሳቸውን ሲቀያይሩ እኛም የተለያዩ የመከላከያ ዘዴዎችን ስንፈጥር ቫክሲን አንዱ ሆኖ እንደዚህ እያን እየተፋጠጥን ለረጅም ጊዜ እንቆያለን የሚል አስተያየት ነው።
በምን ያህል ፍጥነት ኢንደሚክ ወደምንለው ይቀየራል? ክትባቶች ተሳክቶ በጣም ከደረጃቸው ሰፊ ቢሆን እንደገና ሄርድ ኢሚዩኒቲን በናቹራል ኢንፌክሽን በምንለው በዛም ቢመጣ መቼ ይደክማል፣ መቼ ሰው ላይ ይቆያል የሚለው ነው እንጂ ከሰው ጋር የመቆየት እድሉ እጅግ በጣም ከፍተኛ ነው የሚሆነው ሳይንቲፊክ
ይሄ ትሬንድ ከቀጠለ ቫይረሱ ቢፋፋም ሰዎችንም አፌክት ቢያደርግ የሰው ኑሮ ቀን በቀን የምንነት በስራ በትምህርት ቤት በተለያየ በገቨርንመንት ኦፊሶች ያለውን የማስተነካከል ነገር ላይኖር ይችላል። ሰው ኑሮውን እየቀጠለ ግጥ ውስጡ ኢንፌክሽን ቢኖር
የኢፒዲሞሎጂ መምህሩ ፕሮፌሰር ጥላሁን አደራ
የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስቱ ዶክተር አሰፋ ጂጃውና
የፋርማሲ ሳይንስ መምህሩ ፕሮፌሰር ብስራት ኃይለ መስቀል ናቸው። በምሽቱ ሰፊ ውይይት አብረውን ይቆያሉ።
እስከዚያ ድረስ ግን ተነጋገሩበት ላልናችሁ ለቀደመው ጥያቄ መልስ ፍለጋ የሚረዳ ጥቂት ፍንጭ እንስጣችሁ።
በሽታው በዓለም አቀፍ ደረጃ በወረርሽኝ መልክ በተነሳበት ዘመን እጅግ ከፍተኛ ቁጥር ያለው ህዝብ የፈጀ ነው። አሁን ዛሬ ከምድር ሊጠፋ የቻለ ብቸኛ በሽታ።
የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ መሰረታቸው እንግሊዘኛ የሆኑትን ጨምሮ በልማድ የሚነገሩ የተሳሳቱ ቃላት አጠቃቀሞች ዙሪያ የተሰናዳ ምጥን ዝግጅት ይዞ ብቅ ይላል።
ከዲጂታል ቴክኖሎጂ ባለሙያዎቹ ጋር የጀመርነው ውይይትም ዛሬ ይቋጫል። እሁድ ጥቅምት 7 2014 ዓ.ም ለዕለቱና ለሰዓቱ ከተሰናዱ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱን ዜና የማሰማችሁ ሰለሞን አባተ ነኝ። ቤተ ክርስቲያን ውስጥ እንዳሉ ከትናንት በስቲያ አርብ ተወግተው በተገደሉት የእንግሊዝ ፓርላማ አባል ዴቪድ አሜስ ግድያ የተጠረጠረ ትውልደ ሶማሊያዊ ወጣት አሊ ሃርቢን መያዙን የእንግሊዝ ፖሊስ አስታወቀ። የ69 ዓመቱ እንደራሴ አሜስ ላይ ጥቃት የተፈጸመባቸው ኤሴክስ ኢንግላንድ ውስጥ የወከሏቸውን ነዋሪዎች በማነጋገር ላይ ሳሉ እንደነበር ተገልጿል። ፖሊስ ትናንት ባወጣው መግለጫ ምርመራው ገና ጅምር ላይ መሆኑን ጠቁሞ ሰበቡ ግን በእስላማዊ ጽንፈኛነት መነሳሳት ሳይሆን እንደማይቀር እንደሚጠረጥር አመልክቷል። የ25 ዓመቱ አሊ ሃርቢ በአክራሪዎች ሊመለመል ይችላል በሚል ጥርጣሬ እንዲህ አይነቱን አዝማሚያ ለመቆጣጠርና ወጣቶችን በስሜት ከመነሳሳት ለመታደግ በሚል ለተቋቋመው ፕሬቨንት የሚል ስያሜ ለተሰጠው ጸረ ሽብር መርሃ ግብር ጥቆማ ተሰጥቶበት እንደነበረ ቢቢሲ ዘግቧል። ሃርቢ መርሃ ግብሩ ውስጥ ለምን ያህል ጊዜ እንደቆየ ግን የወጣ መረጃ የለም። እንደራሴ አሜስ በፖለቲካው ዓለም ውስጥ ካሉ እጅግ ርህሩህ፣ ትሑትና ቀና ሰዎች አንዱ ነበሩ ሲሉ ጠቅላይ ሚኒስትር ቦሪስ ጆንሰን ሐዘናቸውን ሲገልጹ መስከረውላቸዋል። አሜስ በእንስሳት ላይ የሚፈጸሙ የጭካኔ አድራጎቶችና ማንገላታት እንዲቆሙ የሚታገሉም ፖለቲከኛ እንደነበሩ ተዘግቧል። አሜስ ላለፉት 38 ዓመታት የእንግሊዝ ፓርላማ አባል ሆነው ያገለገሉ ሲሆን ባለፉት 5 ዓመታት ውስጥ አገልግሎት ላይ እያለ የተገደለ ሁለተኛ የእንግሊዝ ፓርላማ አባል መሆናቸው ነው። በዚህ ዘገባ ውስጥ የአሶሺየትድ ፕሬስና የሮይተርስ መረጃዎች ተካተዋል። ፋሺዝም አይመለስም በሚል መፈክር ስር የተደራጁ በአስሮች ሺዎች የሚቆጠሩ የተባሉ የኢጣሊያ የሰራተኛ ማህበራት አባላት ትናንት ሮም ላይ ሰልፍ ወጥተዋል። ሰልፈኞቹ ድምጻቸውን ያሰሙት ቀኝ ነጠቅናቸው የተባሉ አክራሪዎች እጅግ ኃይለኛ ነው የሚባለውን የሰራተኛ ማህበራት ኮንፌዴሬሽን ጠቅላይ ጽህፈት ቤት ሰብረው በገቡ በሳምንቱ መሆኑ ነው። ቅዱስ ዮሐንስ ጠቅላይ ቤተ ክህነት አደባባይ የወጣው በኮንፌዴሬሽኑ መሪዎች የተመራው ሰልፈኛ 100 ሺህ እንደሚሆን መገመቱን አሶሺየትድ ፕሬስ ዘግቧል። ሰልፈኞቹ ሲቫክስ የሚል የተጻፈባቸው ክትባትን የሚደግፉ ባንዲራዎችን ያውለበለቡ ሲሆን ባለፈው ሳምንት በኮንፌዴሬሽኑ ጽህፈት ቤት ላይ ጥቃት የፈጸሙት ዱላና የብረት ዘንጎችን የያዙ ሰልፈኞች የወጡት ሰራተኞች ወደ ሥራ ገበታቸው ከመግባታቸው በፊት የክትባት ካርዶቻቸውን እንዲያሳዩ የሚጠይቀውን የመንግሥቱን ውሳኔ ተቃውመው ነበር። ይህ በእንዲህ እንዳለ የኮቪድ-19 ክትባት ያልወሰዱ ሰራተኞች ወደ ሥራ ገበታቸው እንዲዘልቁ እንደማይፈቀድላቸውና ደመወዝም እንደማያገኙ የዚምባብዌ መንግሥት ያወጣውን አዋጅ የሀገሪቱ የሠራተኛ ማኅበራት በቁጣ ተቃውመዋል። በኮቪድ-19 ክትባት ላይ የዚምባብዌያውያን ጥርጣሬ እያየለ መምጣቱ በሚነገርበት ወቅት ነው የሀገሪቱ ማስታወቂያ ሚኒስትር እንዳባኒንጊ ኒክ ማንጓና በመንግሥቱ መገናኛ ብዙሃን ወጥተው ከነገ ሰኞ ጀምሮ ተግባራዊ ስለሚደረገው ውሳኔ የተናገሩት። የመንግሥት ሠራተኞች ሁሉ እስከ ትናንት በስተያ አርብ እንዲከተቡ ተቆርጦ የነበረው ቀነ ገደብ እንደማይራዘም ሚኒስትሯ ማስታወቃቸውን ሐራሬ የሚገኘው ሪፖርተራችን ኮሎምበስ ማፉንጋ ዘግቧል። በሌላ በኩል ግን ሠራተኞች እንዲከተቡ እንደሚያበረታቱ የገለጹት የዚምባብዌ ተራማጅ መምህራን ማኅበር ፕሬዚደንት ታካፋቪራዡ ክትባት የውዴታ ውሳኔና እርምጃ እንጂ በግዴታ ሊወስዱት የሚገባ መሆን የለበትም ብለዋል። የመንግሥቱ ውሳኔም የመምህራኑንና የማኅበራቸውን ሐሳብ ግምት ውስጥ ያላስገባና የአንድ ወገን መሆኑን ጠቁመው ኮንነዋል። የዚምባብዌ መምህራን ከሀገሪቱ የመንግሥት ሠራተኛ አብዛኛውን ቁጥር የሚሸፍኑ ሲሆን መንግሥቱ የክትባት መርሃ ግብሩን ከጀመረ አንስቶ ወደ 2 ሚሊዮን ተኩል ሰው መከተቡን አስታውቋል። ማኅበሩ ጉዳዩን ወደ ፍርድ ቤት እንደሚወስደው ዩ አስታውቀዋል። የዛሬ 60 ዓመት በፓሪስ ፖሊስ በአልጄሪያውያን ላይ የተፈጸመው ብዙ ሕይወት የጠፋበት የኃይል እርምጃ ይቅር የማይባል እንደሆነ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት ተናገሩ። ጥቅምት 7 1954 ዓ ም ሌሊት እብሪተኛ ነበሩ በሚባሉት የፓሪስ ፖሊስ አዛዥ ሞሪስ ፓፖን ትዕዛዝ ለተገደሉት አልጄሪያውያን መታሰቢያ በተዘጋጀው የ60ኛ ዓመት ሥነ ሥርዓት ለተገኙ ቤተሰቦች ንግግር ያደረጉት ማክሮን በአስሮች የሚቆጠሩ ተቃዋሚዎች መገደላቸውንና አስከሬኖቻቸው ሴይን ወንዝ ውስጥ መወርወራቸውን አምነዋል። ከኤሊዜ ቤተ መንግሥት የወጣው መግለጫ በዚያች ሌሊት በሞሪስ ፓፖን የተፈጸመው ወንጀል ለሪፐብሊኳ ይቅር የሚባል አይደለም ሲሉ ማክሮን መቀበላቸውን አስታውቆ ይህ አሳዛኝ አድራጎት ብዙ ጊዜ ሲገፋ ወይም ሲካድ ወይም ሲሸፋፈን ቆይቷል ብሏል። የአልጄሪያ ፕሬዚደንት አብዱልማጂድ ቴቦንም የ1954ቱ ጭፍጨፋና በሰብዕና ላይ የተፈጸመ ወንጀል በሁላችንም ሕሊና ተቀርጾ ይኖራል ማለታቸውን ከቢሮአቸው የወጣው መግለጫ ይናገራል። የያኔው የፓሪስ ፖሊስ አዛዥ ፓፖን የናዚ ጀርመን ተባባሪ እንደነበርና አይሁድ እየተያዙ እንዲባረሩ በተካሄደው ዘመቻ ውስጥ መሳተፉ በ1980ዎቹ ውስጥ በአውሮፓ የዘመን አቆጣጠር ከተጋለጠ በኋላ በሰብዕና ላይ በተፈጸሙ ወንጀሎች ተከሶ ጥፋተኛነት ተበይኖበት የነበረ ቢሆንም በኋላ ግን መለቀቁ ተገልጿል። ኢማኑኤል ማክሮን የቅኝ አገዛዝ ዘመን ካከተመ በኋላ የተወለዱ የመጀመሪያው የፈረንሳይ ፕሬዚደንት ናቸው። ለዜና የተያዘው ጊዜ በዚሁ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ክቡራትና ክቡራን አድማጮች ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ለራዲዮ መጽሔት ወደ አሉላና ወደ ትዝታ ልመልሳችሁ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ ጥቅምት 7 2014 ዓ.ም የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደን ለምሽቱ ከተሰናዱት ልዩ ልዩ ክንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ የምሽቷን ቀዳሚ ስልት
ዘወትር ብዙ የሚያነጋግረን ኮቪድ-19 ዛሬም ቀልብ የሚስቡ አዳዲስ ጉዳዮች ይዞ ብቅ ብሏል።
አሁን ደግሞ መጪውን ጊዜ ጭምር በሚመረምሩ ርዕሰ ጉዳዮች የሳይንሱን ማህበረሰብ ማነጋገር ይዟል።
3 የተለያዩ የሕክምና ዘርፎች ባለሙያዎችን ጋብዘናል።
ከዚያ በፊት ግን ቀደም ብለን በያላችሁበት ተነጋገሩ ስንል ላቀረብንላችሁ ጥያቄ መልስ አገኛችሁ ወይ እንላለን።
ውይይታችን መግቢያ ታዲያ መልሱን ታገኛላችሁ።
አሁን በመግቢያችን ያስተዋወቅናቸውን የሶስቱን እንግዶቻችንን ማንነት እናስታውሳችሁ።
ፕሮፌሰር ጥላሁን አደራ እዚህ ዩናይትድ ስቴትስ ውስጥ በሚገኘው የቨርጂኒያ ኮመንዌልዝ ዩኒቨርሲቲ የኤፒዲሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው።
ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዞ የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው።
ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህር እንዲሁም የትምህርት ክፍሉ ምክትል ሊቀመንበር ናቸው።
ወደ ውይይቱ እንለፍ።
ይሄ ብዙ የሚያነጋግረን የኮቪድ ጉዳይ በየቀኑ አዳዲስ ነገሮች ይዞ ብቅ ይላል። ዛሬ ከዚህ ቀደም ካደረግናቸው የተለየ ወደፊት ያለ ሁኔታን የሚመለከቱ ጉዳዮች በስፋት እናያለን። በዚህ ውይይት እንደየሙያ ዘርፋችሁ ጎላጎላ ብለው የሚታዩአችሁ ነገሮች ታነሳላችሁ። መንደርደሪያ ላስቀድም። ቫይረሶች የሚጓዙበት መንገድ ሩቅ ነው የሚል አነጋገር አለ። እስከዛሬ በቫይረስ አማካኝነት በወረርሽኝ መልክ የተቀሰቀሱ በሽታዎች ከፈንጣጣ በሽታ በቀር ካለም ጨርሶ አልጠፉም። ከአስር ዓመታት በፊት ከስቶ በቁጥጥር ስር ከመዋሉ በፊት 774 ሰዎች የገደለው በእንግሊዝኛው ምህጻረ ቃል ሳርስ በመባል የሚታወቀው አጣዳፊ የሳምባ ህመም የሚከስት የቫይረስ ዝርያ እናስታውሳለን። ከዚያ ቀደም በተለያዩ ጊዜያት የተነሱ የኮሮና ቫይረስ አይነቶችም አሉ። ለብዙዎች ምልቂት ምክንያት የሆነ መቶ ዓመታት ያስቆጠረው የኢንፍሉዌንዛ በሽታ H1N1 የተባለው ቫይረስ ዝርያ የሚያመጣው አለ። እንዲህ ያልን ልንዘረዝር እንችላለን። ኮቪድ-19ም እንደ ጉንፋን እየተመላለሰ በከፋ ደረጃ እያሳመመ አያስደገድገንም ከሚለው ተስፋ ያዘለ ግምት የትም አይሄድም አብሮን ይኖራል የሚል አስተያየትም እየተሰማ ነው። ፕሮፌሰር ጥላሁን ከርሶ ነው የምጀምረው። ይሄ ቫይረስ መሰራጨቱን ቢቀጥልም ብዙ ሰው በአንድ ወይም በሌላ መንገድ የመከላከያ አቅም የሚያዳብርበት ሁኔታ ቢፈጠርም የተለመደ በማህበረሰብ ውስጥ ስር የሰደደ በሽታ ወደሚሆንበት አቅጣጫ ያመራል የሚሉ ጥናቶች ብቅ እያሉ ነው። በእርሶ እይታ የኮሮና ቫይረስና የሰው ልጆች መጪ ዕጣ ምንድን ነው ይላሉ? በዚህም እንደርደር።
አመሰግናለሁ አሉላ ስለዚህ እድል። ይሄ ጥያቄ የከባድ ጥያቄ ነው። ለምን? ጥያቄው መተንበይን የሚፈልግ ነው። ወደፊት ምንድን ነው ሊሆን የሚችለው? ምን አይነት ነገር ነው የሚገጥመን? በዚህ አሁን የምናውቀው ላለፉት 2 ዓመታት የተለማመድነው ቫይረስ ወደፊት ምን አይነት መልክ ሊይዝ ይችላል የሚል ነው። ያንን በቅጡና በእርግጡ አውቃለሁ ብሎ የሚተነብይ ሰው ትንሽ ይከብደዋል። ለማንም ሰው የሚከብድ ነው፣ መተንበይ አስቸጋሪ ስለሆነ። ግን በምናውቀው የቫይረሱን አፈጣጠሩንና አሰራሩን በማየት እሱን የሚመስሉትን ደግሞ ሌሎቹን አሁን የጠቀስካቸውን ወደኋላ ተመልሰ ያየናቸውን ከ1918 ዓ.ም ጀምሮ የነበረውን የኢንፍሉዌንዛ ኤ ቫይረስ እና ከዛ በኋላ የተነሱት 4 ትልልቅ ፓንደሚኮች እነሱን በማየት እንዴት ደግሞ ከአንድ ቦታ ወደ ሌላ ቦታ እንደሚሰራጭ በሽታውን በማየት ወደፊት እንዴት ምን ሊሆን ይችላል የሚለውን ማሰብ ወይም ደግሞ ወደፊት አርቆ ለማየት ሙከራ ማድረግ ይቻላል። ስለዚህ አሁን አውቃለሁ በሚል ሳይሆን ሙከራ ማድረግ በሚለው አስተያየት ነው እኔ መጀመር የምፈልገው። አስቸጋሪ የሚያደርገው ዋናው ምክንያት በእኔ አስተያየት ቫይረሶች፣ በተለይም ደግሞ ኮሮና ቫይረስ በየጊዜው መልካቸውን ይቀይራሉ፣ ወይም ደግሞ በእንግሊዝኛ ሚውቴት ያደርጋሉ፣ አይነታቸውን ይቀይራሉ። ለምንድን ነው የሚቀይሩት ተብሎ ሲባል ሰውን ለመጉዳት አይደለም ነው የሚባለው። ሰውን እንዴት አድርገን እንጉዳው ብለው አይደለም እነዚህ ቫይረሶች። እነዚህ ቫይረሶች እርግጥ እነሱን ያማከረ ሰው የለም፣ ቢሆንም እነዚህ ቫይረሶች እንዴት አድርገን መባዛት እንችላለን፣ ከአንዱ ወደ ሌላው እንዴት መተላለፍ እንችላለን፣ በአንድ በኩል በር ሲዘጋባቸው በሌላ በተከፈተ በር ውስጥ መግባት የሚችሉበት ምክንያት አይነታቸውን በመቀያየር ነው። እና ያ አይነታቸውን ሲቀያይሩ ሁል ጊዜ ደግሞ እንደ ሎተሪ ነው፣ ጄኔቲክ ሎተሪ ይባላል፣ አይሳካላቸው እና አንዳንድ ጊዜ አይነታቸውን ሲቀይሩ እንዲያውም ያከስማቸዋል፣ ያደክማቸዋል። አንዳንድ ጊዜ ደግሞ ሲሳካላቸውና ሚውቴሽናቸው ሰክሰስፉል ሆነ በሚባልበት ጊዜ በዛን ጊዜ ፊት የሆነ በጣም የተጠናከረ ኃይለኛ የሆነ ቫይረስ መፍጠር ይችላሉ፣ በፊት ያልነበረው አይነት። ይህንን ባለፉት በነበሩት ቫይረሶች ማየት እንችላለን። የነበሩትን የቫይረስ አይነቶች ኢቮልቭ እንዴት እንዳደረገ አሁን እንኳን የተለያዩ ምናልባት ሌሎችም ይህን ይጠቅሱታል። ከመጀመሪያው በ2020 ጃንዋሪ ላይ እንዲህ አይነት ኖቨል ኮሮና ቫይረስ አለ ከተባለበት ጊዜ ጀምሮ የመጣው ኦሪጂናል የሚባለው ቫይረስ ነበር። ከዛ ቀጥሎ አልፋ የሚባለው መጣ። አልፋ የሚባለው 50% ከዛ ከኦሪጂናሉ ከመጀመሪያው ቫይረስ በጣም ተላላፊ ነው። ቀጥሎ ደግሞ ሁላችን አሁን የምናውቀው ዴልታው መጣ። ዴልታው ደግሞ ከአልፋው እንደገና 50% የበለጠ ተላላፊ ነው፣ ኢንፌክሽስ ነው። እና አሁን የምንኖረው አንድ አፍታ አይደለም፣ በፓንደሚክ ኤራ ነው የምንኖረው። በዛ ዘመን ውስጥ ነው የምንኖረው። እንደዛም ከሆነ ቫይረሶቹ ራሳቸውን ሲቀያይሩ እኛም የተለያዩ የመከላከያ ዘዴዎችን ስንፈጥር ቫክሲን አንዱ ሆኖ እንደዚህ እያል እየተፋጠጥን ለረጅም ጊዜ እንቆያለን የሚል አስተያየት ነው።
መልካም ዶክተር አሰፋ ወደርሶ ልሻገር። ተጨማሪ ጥያቄ ከማንሳቴ በፊት በዚሁ በቀደመ ጥያቄ ላይ የየበኩላችሁን እይታ ብትፈነጥቁ።
በሽታዎችን ታሪክ ስናይ በተለይ ቫይረስ ያመጣቸው በሽታዎች አንድ ሺህ ዓመት ወደኋላ ሄደን ብናይ የተከሰቱት ብዙ ህመሞች በተለይ ስፔሽስ ክሮስ ሲያደርጉ እንለዋለን። ለምሳሌ ከእንስሳ ቆይተው ወደ ሰው በሚመጡበት ጊዜ ለተባለ ሰውየውን ለመግደል አይደለም፣ ያው መራባት ነው ዛመት ነው። ብዙዎቹ ግን ያን ክሮስ ካደረጉ በኋላ በተለይ በሰው ልጅ ላይ በዚህ ደረጃ ከተሰራጩ በኋላ መጨረሻ የሚሆነው ሂስቶሪካሊ እስካሁን ታየ ነው እና ወደፊት ምን ሊሆን ይችላል ብለን መተንበይ ብንችል እንደኔ ከሆነ ወይ መጠረት ከሰው ልጅ ላይ የመቆየት እድላቸው በጣም ከፍተኛ ነው የሚሆነው። ወደፊት እንግዲህ እንደዚህ ገዳይ ይሆናሉ ወይስ እየተቀያየር የሚመጣው የበሽታ የማምጣት አቅሙ ያነሰ ሊሆን ይችላል ወይ እሱን እየቆየ የምናየው ነገር ነው። ግን ብዙ ህመሞች በቫይረስ የሚመጡትም ሌሎችን ህመሞች ከሌላ ስፒሽስ ወደ ሰው መጥተው ሰውን ብዙ ጊዜ አጥቅተው ከዛ በኋላ ወይ በደገመ ሁኔታ ይኖራሉ ወይም ደግሞ እንደ ኢንፍሉዌንዛ ሲዝናል በሆነ መንገድ በሽታ እያመጡ ይኖራሉ እና የዛ አይነት እጣ ፈንታ ይኖረዋል ብዬ ነው የማስበው። እንግዲህ ይሄኛውን ልዩ የሚያደርገው ምንድን ነው? አለማችን ዳር እስከ ዳር በአንድ ጊዜ ነው ወረርሽኝ ላይ የገባቸው። ድሮ እንደዛ አልነበረም፣ ምክንያቱም አለም ጠባብ አልነበረም። ኢንፍሉዌንዛም ቢሆን ሲዝን አልነበር ነው ሄምስፌሩ ሲጎዳ፣ እንደገና የታችኛው የዓለማችን ክፍል ሲጎዳ እየቆየ አንዱን እያጠቃ ወደ ሌላ በመሄድ ነው። ይሄ ግን ጠቧል፣ ኮሚኒኬሽኑ በአንድ ጊዜ ነው። ወረርሽኞች ዳር እስከ ዳር እንደው 7 ቢሊዮን ህዝቡን በምንለው ደረጃ በአንድ ጊዜ እያጠቃ ያለው እና ስርጭቱ በጣም ከፍተኛ ነው ማለት ነው። መራባቱ በጣም ከፍተኛ ነው። ስለዚህ የተለያዩ አይነት ቫይረሶች ቶሎ ቶሎ መፈጠር እድላቸውም ከፍ እያለ ነው የሚሄደው ከዛ ጋር የቫይረሱ ዝርያ ከመራባቱ መጠናል እና በምን ያህል ፍጥነት ኢንደሚክ ወደምንለው ይቀየራል። ክትባቶች ተሳክቶ በጣም ከበሬጃቸው ሰፊ ቢሆን እንደገና ሄርድ ኢሚዩኒቲን በናቹራል ኢንፌክሽን በምንለው በዛም ቢመጣ መች ይደክማል መች ሰው ላይ ይቆያል የሚለው ነው እንጂ ከሰው ጋር የመቆየት እድሉ እጅግ በጣም ከፍተኛ ነው የሚሆነው ሳይንቲፊክ ፕሬዲክሽን።
መልካም ፕሮፌሰር ብስራት ወደ እርስዎ የምሻገርበት ጥያቄ የሚቀጥለውን ምዕራፍ እንዴት መያዝ ይቻላል የሚለውንም አጣምረው እንዲመልሱ ነው። ቀደም ባለው ጥያቄ ላይም ሀሳብ ካለዎት ይፈንጥቁ። ይህ በሽታ እንደተፈራው ወይም እንደተባለው አብሮን የሚዘልቅበት ሁኔታ ቢፈጠር የሚቆጣጠሩት አይነት በሽታ በሕክምና የሚሆን አሁን በተያዙት የክትባት ስራዎች ወደሚቆጣጠሩት ደረጃ የመምጣት እድሉ ምን ያህል ይመስሎታል? እንደተባለው
ከዚህ በፊት ፕሮፌሰር ጥላሁንም ዶክተር አሰፋም አድሬስ አድርገውታል። ኤዲሹ እንግዲህ ሁላችንም እንደምናውቀው በማንኛውም ፐብሊክ ሄልዝ ኮመን የሆነ ነገር ምንድን ነው? ፓንደሚክ ስቴጆች አሉት የሚያልፍበት ጊዜ። አሁን መጥፎ ጊዜ ውስጥ ነው ያለ ነው፣ ግን ትንሽ ደግሞ ሳል ያለበት ጊዜም ነው ያለ ነው። እየተስፋፋ ብሄ የሄደበት ጊዜ ብዙ ሰዎች እያለቁበት የነበረውን ግራፍ ወደ ላይ የሚሄድበትን ጊዜ አትሊስት እዚህ ዩናይትድ ስቴትስ ውስጥ ያለን ሰዎች ያለፍነው ይመስላል። ባለፈው ሳምንት የዛሬ 10 ቀን ጀምሮ ስታቲስቲክሱን ሰምታችሁ ከሆነ አትሊስት እየቀደሰ የመጣ ይመስላል። እርግጥ እየቀደሰ ይምጣ እንጂ የዛሬ ዓመት ከነበሩት ስታቲስቲክሶች ስቲል ኮሚኒኬብል ነው፣ ስቲል ብዙ ሰዎች እየተያዙ ነው። ግን አትሊስት እየጨመረ አይደለም፣ እየቀነሰ ያለበት ስቴጅ ነው። እዛ ስቴጅ ውስጥ ነው ብዙ መቆየት የምንፈልገው። የመጀመሪያው ስቴጅ ያው እየተስፋፋ ባለበት ጊዜ ከ2020 ጀምሮ ያለንበት ስቴጅ ነው። የአሁኑ ስቴጅ ደግሞ እየቀነሰ በሚሄድበት ነው። እንግዲህ የተለያዩ ነገሮች ነው። አንደኛ በሄርድ ኢሚዩኒቲ ዶክተር አስፋል ሜንሽን እንዳደረጉት፣ ሁለተኛ ደግሞ በቫክሲኔሽን እና ሰው ደግሞ ጥንቃቄ በማድረግ የፐብሊክ ሄልት ሜዥሮች ማስክ በማድረግ እንዲህ ጥንቃቄ በማድረግ አሁን እዚህ ቦታ ደርሰናል። እንግዲህ አሜሪካም ወደ 66 ሚሊዮን ህዝብ ገና ቫክሲኔትድ ያልሆነ ሰው አለ፣ ግን ቢሆንም ከግማሽ በላይ ቫክሲኔትድ ሆኗል። ሶ ይሄ ትሬንድ ከቀጠለ ቫይረሱ ቢኖርም ቢፋፋም ሰዎችንም አፌክት ቢያደርግ የሰው ኑሮ ቀን በቀን የምንኖነት በስራ በትምህርት ቤት በተለያየ በገቨርንመንት ኦፊሶች ያለውን የማስተነካከል ነገር ላይኖር ይችላል። ሰው ኑሮውን እየቀጠለ ግጥ ውስጡ ኢንፌክሽን ቢኖር እንግዲህ ይሄን ስቴጅ ምን ያህል ደቂቀልጥላ አናውቅም። ምክንያቱም ፋምዳሉ ይሄ ዓለምን በሙሉ አፌክት ስላደረገ የአሜሪካ ነገር ብቻ ስላልሆነ ሁሉንም ሀገር ተመሳሳይ ጥንቃቄና ተመሳሳይ ቫክሲን የመውሰድ ነገር ቢኖር ኖሮ እና ሌሎቹ ዓለማት ሁሉ እንደዚሁ ከ50% በላይ ፕሮቴክትድ የመሆን እድል ቢያጋጥማቸው ኖሮ የሚቀጥለው ስቴጅ ውስጥ ለመግባት በጣም ይቀለል ነበረ። አሁን አፍሪካን የወሰድ ነው እንደሆነ አሁን መጨረሻ የህይወት ሪፖርት September 30 ላይ ነው የዓለም ጤና ጥበቃ ሪፖርት ያደረገው 4% ብቻ ነው አፍሪካ ውስጥ የተወጋው ማለት ነው። ስለዚህ ሄርድ ኢሚኒቲ ነው ከዛ የምንጠብቀው። ይሄን ስቴጅን ካለፍን በኋላ እና በቂ ኢሚኒቲ ቢልድ ማድረግ ከተጀመረ በኋላ እንደ ሌሎቹ ቫይረሶች የሚሆኑ ነው የሚመስለኝ እኔ። ምክንያቱም የዛሬ 20 ዓመት ውስጥ ሌሎች ኢንፍሉዌንዛ፣ ሌሎች 3 ኮሮና ቫይረሶችን ማለፍ ችለናል እና የምናልፈው ይመስለኛል። ግን እዛ ቦታ ለመድረስ ጊዜ የሚፈጅ ይመስለኛል። ጥሩ ኒውስ አለ። አትሊስት የሰለጠኑ ሀገሮች ቫት ለዜጎቻቸው በቂ ማቅረብ ተቻሉ። ይሄ አንዱ ነው በትራንስሚሽኑ በኩል። በሌላው በኩል ደግሞ ያው ወደ ቦስተር፣ ወደ ቫክሲን፣ ወደ መድኃኒቶች ስንገባ ደግሞ ብዙ ተስፋ የሚሰጡ ነገሮች አሉ። በፓይፕላይን ላይ ያሉ፣ በመፈቀድ ላይ ያሉ፣ ሰው ለመከላከያ ብቻ ሳይሆን ተይዞም ቶሎ የሚድንባቸው ነገሮች ተስፋዎች ስላሉ እኔ ትንሽ ሆፕ ያለ ይመስለኛል። ወደኋላ የምንመለስ አይመስለኝም። ባይ
መልካም የማጠናከሪያ ክትባቶቹን ለሕክምና የሚውሉ አዲስ የመጡትንም ክትባቶች ሌሎች ምርጫዎችንም ጨምሮ ፕሮፌሰር ብስራት የገለጿቸውን እንመለከታለን። የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል። ሊቀይሩ የሚችሉ ሁኔታዎች ያሉትን ያህል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቱ አዝማሚያ ትክክል ነው ወደሚለው ከሄድን፣ ፕሮፌሰር ጥላሁን ቅድም ለፕሮፌሰር ብስራት ያነሳው ጥያቄ አለ። ሊቆጣጠሩት የሚችል ህመም የመሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው ሲነሱ ሲቀሰቀሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ፣ ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የመሆን እድሉ አሁን ካሉት አዝማሚያዎች አንጻር ምን ይታዩታል? አድማጮች ከሶስቱ ባለሙያዎች ጋር በአነጋጋሪ ርዕሰ ጉዳዮች ዙሪያ የጀመርነው ውይይት እንደተከታተላችሁት አላበቃም። ለቀደመውና ለቀሩት ጥያቄዎች ለሚሰጧቸው ማብራሪያዎች ደግሞ ቆየት ብለን መልሰን እናመጣቸዋለን።
ለአሁኑ እናመሰግናለን። በተከታዩ የብዙአየሁ ደምሴ የህልሜ ንግስት ወደሚቀጥለው ቅንብር እንውሰዳችሁ። Thank you.
ብዙአየሁን ለግሩም ስልቱ እናመሰግናለን።
አድማጮች አሁን ባለፈው ፕሮግራማችን ጀመር ወዳደረግነውና ዛሬ ወደምንቋጨው ወጋችን ነው የምንወስዳችሁ።
አሁን የዲጂታል ቴክኖሎጂ ባለሙያዎቹ ተመልሰዋል።
ሐሳብ ፈጠራና መጪው ጊዜ
በቀደመው ቃለ ምልልሳችን እልባት ካደረግንበት ጭብጥ ነው የምንደረደረው። የብሌኖቹ ኤፍሬም ግርማና ማይክ እንዳለ ናቸው። ኤፍሬም ካንተን ጀምር።
ብሌን ውስጥ የምትሰሯቸውን ስራዎች በሁለት ከፍለህ ነግረህናል። በአንድ በኩል ግልጋሎት ትሰጣላችሁ፣ ዋና ስራችሁ ነው። ከዚህ ቀደም ሌሎች ሙከራዎች እንደነበሯችሁ ተረድቻለሁ። ኮለር የተባለው ቴክኖሎጂ ከዚህ ቀደም ከሰራችሁት ውስጥ ነው። ምንድን ነበር ያደርግ የነበረው? እንደ ሞክሲት ሁሉ እንዴት ተጠነሰሰ? እንዴት ተወጠነ? አጫውተን እስኪ።
እንዳልኩም ሀሳቦች ችግር የሚወልዳቸው ሀሳቦች ናቸው። ከችግር አንጻር የሚፈጠሩ መፍትሄ ብለን የምንገምታቸውን ነገሮች ሞክሮ ብለን የምናስበው ነገር ነው እና ቲንክ ኮለር ምናልባት 6-7 ዓመት ነው። ማይክ ቦልቲሞር ነበር የሚኖረው። ሌኒን ጊዜ በጣም ኤክስትሪም ቢዚ ነበረ።
ከዚህ ውጭ ላሉ አድማጮቻችን ድርጅታችሁና አንተ ከምትኖርበት ዋሽንግተን ዲሲ 50 ኪሎ ሜትሮች ያህል ወጣ ያለ ከተማ ነው እያልክ ያለው።
እና የተመላለሰ ነበር የሚሰራ ያን ጊዜ። እና በአጋጣሚ ሆኖ ደግሞ ብዙ ሚቲንጎች ነበሩ። ያው ሚቲንጎች ዩዥዋሊ የሚመጡት በኮንፈረንስ ኮል ወይም በስልክ ላይ በካላንደር ውስጥ አድርገው ነው የሚመጡት። እና የምንጠቀምባቸው ፕሮዳክቶች ያን ጊዜ ያንን ሚቲንግ ጆይን ለማድረግ አንተ
በስብሰባው ለመገኘት ለመሳተፍ
ስብሰባው ላይ አቴንድ ለማድረግ ስኬጁል አድርገኸው ትን ነምበር መክተት ይኖርብሃል። ትደውላለህ ለመጀመሪያ ቁጥሩን፣ ከዛ በኋላ ትን ነምበር ትከታለህ፣ ከዛ በኋላ ስብሰባ ውስጥ ትገባለህ። እና በጣም ያን ጊዜ የተጨናነቀ ጊዜ ነበረ። እና ለምንድን ነው የነዳው ስመጣ ስብሰባ ላይ ራሱ ስብሰባ ውስጥ የሚከተኝ ፕሮዳክት የሌለው ብለን ፈለግን፣ ልናገኝ አልቻልም። ያው አብዛኞቹ ያለን ያንን ሰርቪስ የሚሰጡ ካምፓኒዎች ጀስት ካላንደር ይሰጡና ከዛም በኋላ ፒን ነበር ሰጥተዋል፣ ደውለህ ኮኔክት ታደርጋለህ። እና እኛ አሁን የጻፍነው ፕሮግራም ያንን የሚያደርግ ነው። ለምሳሌ አንተ ስብሰባ አለብህ፣ መንገድ ላይ ነህ፣ መኪና ውስጥ ነህ፣ እየነዳህ ነው እና የስብሰባው ሰዓት ይደርሳል። በፊት አክቹዋሊ ማይክ መንገድ ላይ ሁል እያደረገ ይደውልና ፒን ነምበሩን ከብቶ ኮኔክት ያደርግ ነበረ።
ቁጥሩን ለማስገባት ሲል መኪናውን መንገድ ዳር ለማቆም ይገድዳል።
ሰው ይሄኛው በጣም ስማርት ቴክኖሎጂ መጽሐፍ ነው። እና ምንድነው የሚያደርገው? በኢሜይል ይመጣል። ስልክ ላይ ማስታወሻ ትይዛለ እና እዛ ስብሰባ ላይ ለመግባት የሚያስችል ቁጥር አለ እና ደግሞ አብሮት ፒን ነምበር አለ። እና ይሄ አሁን ኮለር የሚባለው ፕሮዳክት የሚሰራው ምንድን ነው? የትኛው የስብሰባው ቁጥር ነው፣ የትኛው ፒን ነምበር ነው ብሎ ራሱ ያውቀዋል። እና ቀጥታ እየነዳህ እያለ ይደውልና ከስብሰባው በፊት 30 ሰከንድ ይደውልና በእንደዚህ ሰዓት አሁን ከሰከንድ በኋላ ስብሰባ
እንዳለህ ለማስታወስ ምልክት ይሰጠሃል፣
ያስታውቃል። ራሱ የሚናገር ነው። ኮለር ነኝ፣ አሁን እንደዚህ አይነት ስብሰባ አለብን። ለዚጋ መግባት ከፈለግ አንድ ቁጥር ንካ፣ ወይም ማትፈልግ ከሆነ ሁለት ቁጥር ንካ ይልሃል። አንድ ቁጥርን ስትነካ ራሱ ፒን ነምበሩን ፈልጎ ከካናደሩ ላይ ፈልጎ አድቶ እሱ ይሄኛው ፒን ነምበር ነው ብሎ ያስገባሃል ማለት ነው። እና ያ አሁን ላይክ እንዳልኩ ከውስጥ ከኛ ካለ ችግር አንጻር የተነሳ አይዲያ ነው። እስካሁን ድረስ አሁን አወርደነዋል፣ ግን በኢንዲቪጁዋሊ እንጠቀምበታለን። እና አሁን ከሰላሳ ሰከንድ በፊት አሁን ስብሰባ አላስበም፣ ቁጭ ብዬ ፒን ነምበር ምናምን አልፈልግም። ራሱ ፕሮዳክት ይደውልልኛል፣ ራሱ ኮኔክት ያደርገኛል። ኮለር ያ ነው እንግዲህ ከምናብላላቸው አይዲያዎች ዋናው እሱ ነበረ። እንደውም በኮለር ምክንያት ብዙ ቦታ ሄደን ነበረ፣ አንዳንድ አዋርዶችም አሸንፈን ነበረ።
መልካም። ቀደም ሲል ስለ ሀሳብ አንስተናል። ሀሳብ ደግሞ ብዙ ቦታ ያደርሰናል፣
ስለ ብዙ ነገሮችም እንድንነጋገር እድል ይሰጣል። አሁን ባሳለፍነው አንድ አመት ተኩል ውስጥ ብዙዎቻችን የለወጠ በአንድ ወይ በሌላ መንገድ ሌሎች ነገሮችን እንድንማር ያደረገ ፈተና ውስጥ ነው ያለፍነው ወይንም እያለፍን ያለ ነው። ከዛ አንጻር ከእንደዚህ አይነት ፈተናዎች ሲወጣ ከቅርብ ጊዜ የማነጋግራቸውንም እንግዶች የሚያዩትን ነገር መመልከት የምፈልግበት ጥያቄ ነው መወረውርላችሁ። አንዳንድ ጊዜ እንዲህ ያለ ትልቅ ፈተና ከመሰረቱ ነው ከነበርንበት በተለየ መንገድ እንድናይም ፈተናነቱ አሳዛኝ ነገሮች የፈጠረውን ያህል ወደ ራስን መመልከትም የህይወትን ማቅጣጫ በተለየ መነጽር እንድናይ መጋበዝ ጭምር እድል ይሰጣልና ያን ግን ማድረግ የሚችሉ ቅድም ኤፍሬም ለሐሳብ ቦታና ጊዜ መስጠት ብለሃል። በዛ አይነት መንፈስ ላሉ ሰዎች ነውና ድህረ ኮቪድ-19 ዓለም ጨርሶ ሌላ እንደሚሆን የሚያከራክር የማይመስልበት ቦታ ደርሰናል። አንዳንድ ነገሮች ከመሰረቱ አሁንም ተቀይረዋል። ለእናንተስ ምን ይታያችኋል? በምትሰሩት ስራ ብቻ ሳይገደም የነገውን ዓለም የምታዩበት መነጽር አስቀየራችሁ ሆይ? ያሳለፍነው ጊዜ በስራችሁ ውስጥም ምን አይነት ለሰው ልጅ የሚጠቅሙ ነገሮችን መስራት እንችላለን የሚለውን ድሮም ትሰሩበት ከነበረው የበለጠ እንድገፉ አደረገ ወይ? ማይክ ካንተ ለጀምር ወደ ኤፍሬም መለሳለሁ።
መጀመሪያ አመሰግናለሁ እና አመሰግናለን አሉላ ይህንን ስላደረግ። ቅድም ልክ እንዳልከው ኮቪድ መምጣቱ ብዙ ነገር እንድናይ አድርጎናል። እኔ በበኩሌ ለውጥ የምወድ ሰው ሁሌ አዲስ ነገር መለወጥ አለበት እያምናለሁ። ህይወቴ በሙሉ እንደሱ ነው የኖርኩት። ቤተሰቦች ይህም አባትም ልክ እንደሱ ነው የሚያስበው። የተማርካሉ ሰው ለውጥ ብዙ አያስፈራም። መለወጥ እንደውም አንተ ልክ እንዳልከው ሌላ አስተያየት፣ ሌላ አይነት አስተሳሰብ መፍጠር ይችላል እያስባለሁ። ለእኛ ይሄ የኮቪድ ነገር መምጣቱ የምናምናቸውን ነገሮች በደንብ የሙጥ ይዘን በደንብ እንድናምን የረዳን ብያስባለሁ። እኛ ከድሮ ድርጅታችን ለምሳሌ ብሌንን ስንገነባ የተወሰኑ ወሳኝ ናቸው ብለን የሚያሰብናቸው አይዲያዎች ነበሩ። ሌላ ቦታ የሌሉ ነገሮች ለምሳሌ አብረው የሚሰሩትን ሰዎች ልክ እንደ ቤተሰብህ ማየት አለብህ የሚል ነገር እናስባለን በብሌን። እና አብረው የምት አይዲያዎች ምንም አስቸጋሪ ቢሆኑ እነዚህ ሀሳቦች የሙጢ ብለህ እስኪያስካቸው ድረስ መጨረሻ ማድረስ ከቻልክ ድረስ አሁን ባይሰራም ወደፊት ግን የሚሰራበት ነጥብ ላይ ሊመጣ ይችላል ብለን እናምናለን። ስለዚህ ይሄ ኮቪድ የረዳን ነገር ቢኖር የምናምናቸውን ነገሮች በደንብ ሙጢ ይዘን ወደፊት መግፋት እንዳለብን የተማርኩት እኔ ቤተሰብ እኔ ማስበው ተመስገን ነው። እኛ ቢዝነሳችን ብዙ ኢምፓክት አልሆነም በኮቪድ ምክንያት። የእኛ ቢዝነስ ነው አድጓል በኮቪድ። ሁሉ ሰው ወደ ቴክኖሎጂ ዞር ብሎ ሲያስብ እኛ ብሌን የቴክኖሎጂ ፕሮቫይደር በመሆኑ ቢዝነሱ እያደገ ነው ያለ
አገልግሎታችሁ ይበልጥ ተፈላጊ ጨምሮ
ይበልጥ አስፈላጊ ሆኖ እየታየ የቆላ ነው የሚሄደው። ሞግዚት ላይም ቢሆን አሁን ወላጆች በደንብ እየገባቸው ነው ቴክኖሎጂ ምን ያህል ወሳኝ ነገር እንደሆነ ለልጆቻቸው እድገት። ልጆቻቸው ትምህርት መማር የሚችሉት በአይፓድ ነው አሁን። ስለዚህ እነዚህ ነገሮች ባላንስ ሊያደርግ የሚችለው ቴክኖሎጂ ነው ብለው እያሰቡ ነው። እና እኛ እውነት ለመናገር ያለፈው 18 ወር 20 ወር ወደኋላ ተመልሼ ሳስበው የሚነግረኝ ነገር ያመናችሁበትን ነገር በቃ
አጥብቃችሁ ያዙ ነው። መልካም ኤፍሬም፣ ያንተን ሀሳብ የውይይታችን መቋጫ እናድርግ። የያዝነውን የነበረንን የምናምንበትን ጥሩ ነገር አጥብቀን እንድንይዝ ረድቶናል ብሏል። ለአንተስ እንዴት ነበር?
በግሌ ኮቪድ በጣም ትልቅ ስካር ነበር። በተለይ በእኔ ፋሚሊ ላይ አሁን አባታችን ያረፈው በኮቪድ እና አሁን የኔን አባት ብቻ ሳይሆን በጣም ብዙ ሰዎች ያለቁበት ነገር ነው። እና ያ ትልቅ ነገር ሰርቶ ነው የሄደው ኮቪድ ማለት ይቻላል። በዛ አንጻር ስታየው ግን ኢንጀነራል ደግሞ ስታየው አንዳንድ ጊዜ ኮቪድ አንዳንድ ጊዜ የተወሰነ የጥሞና ጊዜ የሰጠን ይመስለኛል። ትንሽ ቆም ብላቸው አስቡ። ብዙ ሰዎች አሁን በፊትም አሁን ልጆቻቸው ጋር ከፋሚሊዎቻቸው ጋር ጊዜ የማያሳልፍ ሰዎች ነበሩ። በኋላ ከልጆች ከፋሚሊ ጋር እንደገና ተመልሰው ግን እና ምን ላይ ህይወት ደግሞ ምን ያህል በቃ ፋጃይል እንደሆነ በትንሽ የቫይረስ ኦቨርናይት ሰው ሊሞት ይችላል። እና ምን ያህል እኛ ሰዎች ስንባል ጀስት ዝም ብሎ ከንቱ ነገር በቃ ይሄ የሚመረተው የጦር መሳሪያ ምንም የማይበግረው ትንሽዬ ቫይረስ ነው እያጠፋ ያለው። እና በአንድ በኩል የጥሞና ጊዜ ሰጥቶናል፣ በሌላ በኩል ደግሞ ትልቅ ጥፋት ሰርቷል። እና በቴክኖሎጂም አንጻር ስታየው ላይክ ማይክ እንዳለው ቅድም ብዙም ኢምፓክት አልሆነም። እንደውም ስራችን ሞር ክሬቲቭ እየሆነ ነው የመጣው። እንደው የተወሰነ ትንሽ የቲም የፋሚሊ ስፒሪቱን ትንሽ ድሮ በፐርሰን ነበር የምንገናኘው፣ ኦፊስ እየሄድን ነበር የምንገናኘው፣ የሆነ ደስ የሚል ነገር ነበር። አሁን እሱ ትንሽ እየቀነሰ መጥቷል። ምናልባት ወደፊት ሊመለስ ይችላል የሚል ግምት አለ።
ኤፍሬም፣ አባትህን በኮቪድ በማጣትህ አዝናለሁ። ከዛ ተስማምታችሁ ህይወትን በተሻለ በጠንካራ መንገድ የምትመሩበትን ትምህርትም ወስደናል ብለሃል። እንግዲህ ድህረ ኮቪድም ሆነ አሁን ያለንባቸው ሌሎች ፈተናዎች ማግስት አዳዲስ ሐሳቦቻችሁን ጨምሮ የምትሰሯቸውን መልከት ምናረግበት ሌላ መሰል አጋጣሚ እንደሚኖር ተስፋ አድርጋለሁ። ኤፍሬም ግርማ፣ ማይክ እንዳለ፣ ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። ታንክ ዩ። አብሮ ይስጥልኝ።
መሰረታቸው እንግሊዘኛ የሆኑትን ጨምሮ በልማድ የሚነገሩ የተሳሳቱ ቃላት አጠቃቀሞች ዙሪያ የተሰናዳ ቅንብር ነው ንጉሴ ለምሽቱ ይዞ የቀረበው።
የአዲስ አበባው መስኮት ተከፈተ።
ትዝታና ሉላ እንዴት ሰነበታችሁ? እናንተም ጋር ያጋጥማል መቼም መንገድ ላይ አንዳንድ ጊዜ እግረ መንገድ ከሰው ጋር ሲገናኙ ለፕሮግራም ሊሆን የሚችል ነገርም ማግኘት እንደሚቻል ነው። አሁን በዚያን ሰሞን ከአንድ ወዳጅ ጋር ተገናኝተን ጤና ይስጥልኝ አርቲስት እሸቱ ጥሩነህ አልኩት። ጤና ይስጥልኝ ካለኝ በኋላ እኔ አርቲስት ሳልሆን ሰዓሊ ነኝ አለኝ። እንዴት አልኩት። ማብራሪያውን ቀጠለ።
የተከበረ የተወደደ ቃላት አለው፣ ትግል አለን፣ እውቀት አለን፣ ፊደልም አለን። በግዙ ሰዓሊ የሚል አማርኛም የምንጠቀምበት በቆሩ በዚህ ሰዓሊ እሸቱ ጥሩነህ መባል ደስ ይለኛል። አርቲስት የሚለው ጥቅል ስያሜ ነው። ጥበበኛ፣ ጠቢብ የሚለው ቃል ነው። እኛ ጥበብን ቃል ባልሆነ መንገዶች ሸጥመት ወይም ለሌላ አንድምታ ትርጉም ሰጠነው እና ጠቢብ የሚለውን በማይሆን ዝርዝር ውስጥ አልገባም። ወደዛ ውስጥ ስለገቡ ብቻ አንጠቀምበትም እንጂ ጠበብት ይላሉ ለማድረግ ይህንን ፓሽን ተፈጓለ።
ልክ ነህ።
ስለዚህ ይህንን አልጠቀምበት ብለን ነው። አርቲስት ማለት በእንግሊዝኛ ጠፍጠታ ትርጉሙ ጥበበኛ፣ ጠቢብ ማለት ነው። ነገር ግን ብዙ ጊዜ ፈረንጆች አንድ ቀልጣፋ የሆነ የሙያ ችሎታ ያለው ከዚህ ከስነ ጥበባት ጋር ያተያዘውን ፋይን አርት ውስጥ ያለውን አርቲስት ብሎ በትክሩ ይጠራሉ። በትክሩ ከዛ በኋላ ግን ለሚፈለገው የራሱ ስማች ሰዓሊ ብለው በኪነ ግጥም ወይም ደግሞ ጥበብን የሚሰራ ከሆነ በቀደም ፔይንተር ይላሉ። በሌላውም እንደዚሁ እያለ ሙዚሽያን እያለ አክተር እያለ ምን እያለ ይሄዳል። እኛም ጋር ይያለ። ስለዚህ ቀጥተኛ ትርጉም ባይኖረን ቃል ባይኖረን ችግር የለው። ቃሉ እያለን ለምንበዝንግረም በጅምላ ያውም የእንግሊዝኛ አርቲስት እንደምንባል አይገባኝም።
አድማጮች ሰዓሊ እሸቱ ጥሩነህ እዚህ ላይ ሊያነጻጽር የፈለገው ጠይብ እና ጠቢብ የሚሉትን ቃላት ነው። የእሸቱ ንጽጽር ጥሩ ነው፣ ያጫውታል። ደስታ ተክለወልድ አዲስ በተሰኘው መዝገበ ቃላታቸው ጠይብ ይሉና በቅንፍ ውስጥ ጠቢብ የሚለውን ቃል ያስቀምጣሉ። ጠቢብ ማለት ባጭሩ ብልህ፣ አዋቂ፣ አስተዋይ፣ ፈላስፋ ማለት ሲሆን ጠይብ ደግሞ ባለጅ፣ ቀጥቃጭ፣ አንጥረኛ፣ ሸክለኛ፣ ብረት ሰሪ፣ ሸማኔ፣ ፋቂ ማለት ነው። ሁሉም የአዋቂነትን መግለጫ ለመስጠት ነው ለባለሙያዎቹ እንጂ ለሌላ እንዳልሆነ እዚህ ላይ ልብ ይሏል። እንደውም አዲስ መዝገበ ቃላት ጠይብን ማለፊያ ደግ ብሎም ይገልጸዋል። ሰዓሊ እሸቱ ጥሩነህ ብዙ ነው የተጨዋወት ነው። ለዛሬ እዚህ ላይ እናብቃ። ሌላ ጊዜ እንመለስበታለን። እግዚአብሔር ይስጥልኝ።
ንጉሴን ለዝግጅቱ እናመሰግናለን። አድማጮች አሁን በመጀመሪያው አጋማሽ ስርጭታችን ወደ ጀመርነው
በኮቪድ-19 እና የሰው ልጆች የመጪ ግዚያት እጣ ዙሪያ ወደሚያተኩረው ውይይት
የተወያይ እንግዶቻችንን ማንነት ባጭሩ ለማስታወስ ፕሮፌሰር ጥላሁን አደራ የኤፒዲሞሎጂ ባለሙያ፣
ዶክተር አሰፋ ጀጃው መኮንን የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዞ የሚመጡ በሽታዎች ስፔሻሊስት፣
እንዲሁም ፕሮፌሰር ብስራት ኃይለ መስቀል የፋርማሲ ሳይንስ ባለሙያ ናቸው።
አሉላ በቀደመው ውይይታቸው መጨረሻ በሰነዘረላቸው ጥያቄ ነው የሚጀምሩት።
ማጠናከሪያ ክትባቶቹን ለህክምና የሚውሉ አዲስ የመጡትንም ክትባቶች ሌሎች ምርጫዎችንም ጨምሮ ፕሮፌሰር ብስራት የገለጿቸውን እንመለከታለን። የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል። ሊቀይሩ የሚችሉ ሁኔታዎች ያሉትን ያህል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቱ አዝማሚያ ትክክል ነው ወደሚለው ከሄድን፣ ፕሮፌሰር ጥላሁን ቀደም ለፕሮፌሰር ብስራት ያነሳው ጥያቄ አለ። ሊቆጣጠሩት የሚችል ህመም የሚሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው ሲነሱ ሲቀሰቀሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ፣ ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የመሆን እድሉ አሁን ካሉት አዝማሚያዎች አንጻር ምን ይታዩታል? ፕሮፌሰር ብስራት ወደ መጨረሻው ከነካኳቸውም ጋር ያዛምዱ።
ልክ ነው፣ በዚህ እንስማማለን። እኔም እንደማየው ወደፊት ከዚህ ቫይረስ ጋር ተዋውቀን ተከባብረን እንኖራለን የሚል እምነት ነው ያለኝ። አንዳንዱን ነገር ወደፊት ሊሆን ያለውን ነገር አስቸጋሪ የሚያደርጋቸው አንድ ሶስት ነገሮች አሉ። አንደኛው ይሄ ቫይረስ አይነቱን እየቀየረ በሄደ ቁጥር በቶሎ የመራባት ኃይል እያመጣ እንደሄደ እናያለን ቅድም እንዳልኩት። ሁለተኛው አስቸጋሪ የሚያደርገው ቫይረሱ የእኛን የውስጥ የኢሚል ሲስተማችንን የማታለል ራሱን ቀይሮ ሾልኮ የመግባት የዛን አይነት አዝማሚያ ያሳያል። በተለይ አሁን ይሄ ዴልታው ቫሪያንት እና ይሄ ሁለተኛው ዶጅ በማድረግ በማሳሳት ሾልኮ በመግባት የሚለው አይነት። ደግነቱ ግን እኛ አንድ አይነት ብቻ አይደለም ኢሚል ሲስተማችን ውስጥ ያለን የአንቲቦዲ የሚባለው ብቻ አይደለም ብዙ ሰው የሚያውቀው፣ ሌሎችም አሉ እንደ ቲ ሴል የሚባሉ ቢሴልስ ደግሞ የሚባሉ። ስለዚህ አንዱ ቢስተው ሌላው እንዳይስተው የሆነ ሰውነታችንም እየተዘጋጀ ያንን አነጣጥረው የሚጠብቋትን ያችን ፕሮቲን ስፓይክ የምትባለውን ፕሮቲን ራሱንም እንኳ ቢቀያየርና ስቴቢላይዝ ቢያደርግ የኛ ኢሚዩን ሲስተም እነዚህን በተለያዩ መንገዶች ይይዛቸዋል። ስለዚህ ይሄ ሁለተኛው መንገዱ ነው ራሱን የኛን ኢሚዩን ሲስተም በማታለል የመግባት። ያ ነው አንዱ ሁለተኛው ከባድ የሚያደርገው። አንደኛ ኢንፌክሽስነሱ ኃይለኛ መሆኑ፣ ሁለተኛ መደበቁና ሾልኮ መግባቱ፣ ሶስተኛው ደግሞ በሳይንሱ ቪሩለንስ ይባላል። ያ በሽታ ምን ያህል አስከፊና ከባድ ነው የሚለው የዛ የበሽታው አስከፊና ከባድነት፣ እሱም ደግሞ ሶስተኛው ነው ወደፊት ያለውን ነገር ለመተንበይ አስቸጋሪ የሚያደርገው። ነገር ግን ቀደም እንዳልኩት እንደሚታየው ሁሉ ቫይረሶቹ እኛን ሆነ ብለው ለማጥቃት ፍላጎት የላቸው ነው የሚባለው። ያማከራቸው ሰው እንዳለም አላውቅም። ነገር ግን ባይሆን የነሱ ፍላጎት ራሳቸውን ማባዛት፣ በኤቮሉሽነሪ ፕሮሰስ ራሳቸውን ከአንዱ ወደ ሌላው እያደረጉ መቆየት ነው። እንዳውም አንዳንድ ሰዎች በጣም ታመው ከተኙ እነዚህ ቫይረሶች አይወዱትም ይባል። ለምን? ያ ሰው ታሞ ከተኛ ከሰው ተለየ ማለት ነው። ከሰው ከተለየ በሽታው ለመራባት ችግር ይሆናል። ስለዚህ ራሱ ቫይረሱ እንዳውም አንዳንድ አሁን በአዲስ የሆነ የወጣ ጥናት የሚያመለክተው በጣም ማያጠቃና ማይገል ሆኖ ላላ ያለ በሽታ እንዲሆን። ለምን ላላ ካለ ሰው ጉንፋን ነው እያለ በሽታውን እያባዛውና ወደ ሌላው እያዛመተው ሊሄድ ስለሚችል ማለት ነው። ስለዚህ እነዚህን ነገሮች በማየት በሽታውን አስቸጋሪ ሊያደርገው ይችላል። ሆኖም አሁን ባልናቸው ቅድም ፕሮፌሰር ብስራትም እንደተናገረው ከነበሩትን ስንመለከት ይሄ ከዚህ ከቫይረስ ጋራ ተለማምደን የምንኖርበት ጊዜ እየመጣ ነው። አንድ ነገር አለ እዚህ ላይ በተለይ አንዳንድ የኛ ሀገር ሰዎች ስለዚህ ጉዳይ ሲያጫውቱኝና ስንነጋገር ምናልባት የሚረዳው ነገር አሁን አንዳንድ ሰዎች ምን ይላሉ? እኔ ይሄንን አዲስ የሆነ ኤምአርኤንኤ ልትሰይ የምትሉትን ነገር አልፈልግም። እኔ አሁን ቁጭ ብዬ ቤቴ ይሄ በሽታ አንዴ ሲያልፍ ከዛ በኋላ ተመልሼ በቃ ኑሮ ልጀምራለሁ የሚሉ ሰዎች ገጥመውኛል። እሱ የሚያዋጥ አይደለም እያልን ነው። ለምን አሁን ባልነው አይነት ይሄ በሽታ ለረጅም ጊዜ ከኛ ጋራ የሚኖር ከሆነ እስከ መቼ ተደብቃችሁ ትችላላችሁ? የሚያዋጣ መንገድ አይደለም። አዝማሚያው እንደዛ ነው። ቶሎ የሚጠፋ አይደለም። ታዲያ ይሄ ሀርድ ኢሚዩኒቲ የሚባለው 70% 80% ሰው ሲለከፍ በዚህ በሽታ ከዛ ደህና ይሆን የለም ወይ? ሌሎቻችንን ሁሉ ሊተላለፍ ያቆማል ማለት አይደለም ወይ ይላሉ። እሱ ላይሆን ይችላል። ለምን? እዛ ሀርድ ኢሚዩኒቲ ላይ ቢደረስም እንኳን ራሱን ከቀየረ እንደገና ይሄ ብሬክትሩ የሚባለው ኢንፌክሽን በመምጣት አይነቱን በመቀየር ቀደም ባ እንደዛ አይነት ነገር ስላለ እኛ ልንማረው የሚገባ ነገር አንደኛ ይሄ በሽታ ከኛ ጋር ለረጅም ጊዜ ሊኖር ይችላል። ልክ እንዳውም አስተያየቱ የኢንፍሉዌንዛ ቫይረስ ከኛ ጋር አሁን እንዳለ በየአመቱ ደግሞ የተወሰነ ያህል ሰው እንደሚገድል እሱን ተቀብለን እየኖርን ያለ ነው። ምናልባት የኮሮና ቫይረስም እንደዛ ሊሆን ይችላል የሚል ነው።
መልካም በርከት ያሉ ጭብጦችን ዳሳችኋል። አሁንም እንነጋገረው እንዲህ ያለ ውስብስብ ችግር ሊፈጠር ባልተገባበት ዓለም መፍትሄ ከሞላ ጎደል በተገኘበት ዓለም በሰዎች ጠባይ ማለት ይቻላል ክትባቱን መውሰድ ባልቻሉ ብዙዎች መከተብ ባለመቻላቸው የመጣ ውስብስብ ሁኔታ ነው የምናየው። በትዩ የሚታዩ ማጠናከሪያ ክትባት የሚፈልጉ የህመም ሁኔታዎች ከግምት ሊገቡ ይችላሉ። እስኪ ይህንን እንደ ኢትዮጵያ ባለ ብዙዎች ባልተከተቡበት ነገር ግን የተለመደ ኑሮ በቀጠለበት ሰዎች አሁንም በብዛት እየሞቱ ነው። ቀደም ብሎ የተነሳው ዴልታ የተሰኘው የቫይረስ ዝርያ ኢትዮጵያ ውስጥ መኖሩን የጤና ጥበቃ ሚኒስቴር አረጋግጧል። ሰዎች የሚሞቱበት ሁኔታ በጣም የፈጠነ መሆኑን ብዙዎችን እየጎዳ መሆኑም ይገለጻል። ነገር ግን የኑሮም አቅም ሁኔታም ባለበት ሰዎች በቸልተኝነት የሚያዩትም ነገር ቀጥሎ በአደባባይ እናያለን። እንደ ትላንት ሁሉ ዛሬም እያከራከረ ነው። ብዙዎች ይሰበሰባሉ፣ የጥንቃቄ እርምጃዎች የሉም። ምን ማዛመድ እንችላለን? እንዲህ ከባድ ነው በምንለው ሁኔታ ውስጥ
እንግዲህ የኛ ሀገርም ሌላውንም የሚያድጉ ሀገሮችንም ስና ያው በጣም ትልቁ ችግር ይሄ ወረርሽኝ መታየት ያለበት ዓለም አንድ መሆኗን ነው። ስለዚህ የክትባት እድል ያላቸው ሀገሮች በፍጥነት አንደረሰው የዓለም ክፍል ማዳረስ አለባቸው። ያን ማድረግ ያለባቸው ለህዝብ በማዘን ብቻ አይደለም፣ ለራሳቸው። ምክንያቱም ሌላ ቦታ የቫይረስ መራባት በሚኖርበት ጊዜ ያው ሌላ ዝርያ ይፈጠራል፣ ወደ እነሱ ሀገር የሚመጣል። ስለዚህ ሳይክል እየቀጠለ ይሄዳል ማለት ነው። ለእኛ ሀገር የሚያሳዝን ሁኔታ ወይም በተባለው የክትባት መጠን እጅግ በጣም አነስተኛ ነው። እንግዲህ የሰው ደግሞ ጥንቃቄን የመከተል አስማሚያው በጣም በጣም ትክክል ባልሆነ ሁኔታ ነው ማህበራዊ ኑሮ እየቀጠለ ያለው። ብዙ እድሜያቸው ትልቅ የሆኑ ብዙ ሰዎች እየሞቱ ነው። ባለፈው ጊዜ እንዳልኩት ሁሉም ሰው በኮቪድ የሞተ አንድ ሰው ያውቃል። የወረርሽኝ ትልቁ መጠን የሚታየው it's close to home እንደሚባለው በየቤቱ በገባበት ጊዜ ነው። አሁን እንደሱ አድርጓል። ስለዚህ at least high risk የሆኑትን ሰዎችን አሁንም ማግለል፣ ትልቅ ሰዎችን፣ ሌላውን ደግሞ የሚደረጉ አክቲቪቲዎችን ግዴታ ከሆኑ ውጭ ማድረግ፣ አሁንም የማስ ኮምፕላይንስ 100% ማድረግ ብቻልም ቅጣትን መጨመር፣ ብሪኮት መጀመሪያ አድርገው እንደነበረው። ሌላው ደግሞ በመንግስት ደረጃ እና በባለሙያዎች ደረጃ ለአለም አፒል ማድረግ ክትባት እንዲዶኔት እንዲደረግ ነው አሁን ፈልገው ጋር እንዲሰራ ነው። በዚህ ጋር ይህ አይነት ጥሪ ነው መደረግ ያለበት። ምክንያቱም አሁን የሂውመን ራይት ኢሹ ነው። ዝም ብሎ ለጤና ስግት ማድረግ ብቻ አይደለም፣ ምክንያቱም ኢኮኖሚውን የሚያደቀዋል እየቀጠለ ነው ሄዱ እና በዛ ደረጃ እኔ ጩኸቱ በቂ ነው ብዬ አላስብም። በጣም ከፍተኛ ድምፅ መሰማት አለበት። ዊ ሀቭ ቱ አፒል ቱ ዘ ኮንሽስ ኦፍ ዘ ካፒታሊስት ሶሳይቲ።
መልካም ፕሮፌሰር ብስራት ወደ እርስዎ እየተመለስኩ ነው። አሁን የክትባቱን ጓዳ እያንኳኳን ነው። በዚህ በዩናይት ስቴትስ ከቅርብ ሳምንታት እና ወራት ወዲህ የማጠናከሪያ ክትባቶች ጉዳይ ጎልቶ እየተሰማ ነው። ሁለቱን ክትባቶች አሟልተው ከወሰዱ እንደየክትባቶቹ አይነት ከተጠበቁ ጊዜያት በኋላ ሰዎች የተጨማሪው ክትባት ያስፈልጋቸዋል የተባሉት የግድ የሆነባቸው ተለይተዋል። ቀደም ሲል ደግሞ ለጠቅላላ ሕዝብ የመስጠት አዝማሚያ ውዝግብ ነበር። ሌላው ዓለም ቀደም ዶክተር አሰፋ የሚያነሱት የተቀረው ዓለም አንድም ሳይገኝ የቱንስ ያህል ፋይዳ አለው የሚለው ጥያቄ የሞራልም ጥያቄ ጭምር ጎልቶ እየመጣ ነው። አሁን ግን እንደ ተነጋገራችሁበት ይሄ ቫይረስ አብሮን የሚቆይ ከሆነ ምን ያህል እድል ይኖረው ይሆን? አሁን እንደምናውቃቸው በዚህ በዩናይትድ ስቴትስ ሆነ ሌሎች አካባቢዎች የሚታወቁት እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየአመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል ይመስሎታል? ወደዛ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ? አድማጮች ውይይቱ አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን ሶስቱን እንግዶችን ፕሮፌሰር ጥላሁን አደራን፣ ፕሮፌሰር ብስራት ኃይለመስቀልንና ዶክተር አሰፋ መኮንን ጀጃውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንደተመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝ
የዛሬውን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን።
አድማጮች አሁን ወደ ስርጭታችን መገባደጃ ማምራታችን ነው።
አሁን የቀረን
ከአድምስ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ በዚህ ተሰናበትን።